ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ረቡዕ ሐምሌ 17 2011 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። አስተናጋጆቻችሁ ሰሎሞን አባተና
ጤና ይስጥልን፣ እኔም አዲሱ አበበ ነን። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ አድምጡን።
የሲዳማ አርነት ንቅናቄ ሲአን ማምሻውን መግለጫ አውጥቷል።
የክልሉ ምክር ቤት ህገ መንግስትንና ህዝብን ማክበርና ማስከበር ባለመቻሉ በህዝባችን ላይ ለተፈጠረውና ለሚፈጠረው ችግር ግንባር ቀደም ተጠያቂ እንደሆነ ድርጅታችን ያምናል።
የሲአን የህዝብ ግንኙነት ኃላፊ አቶ ደሳሌ ሜሳ ናቸው። በአብይ ርዕስ ዘገባ ይዘናል።
ስርጭታችን በአሃዱ ራዲዮ 94.3 ላይም በቀጥታ እየተላለፈ ይገኛል። አሁን የሰዓቱን ዋና ዋና የዓለም ዜና አዲሱ ያሰማናል።
የሲዳማ አርነት ንቅናቄ ሲአን ምሽቱን ባወጣው መግለጫ በአገሪቱም ሆነ በክልል የተጀመረው የለውጥ እንቅስቃሴ እየጎለበተ መሄዱን ጠቅሶ በተቃራኒው ግን የለውጥ ተጻራሪዎችና ሂደቱንም በአግባቡ ያልተረዱ ያላቸው ሁከትና ብጥብጥ በክልሉ አስነስተዋል ብሏል። ለሕገ መንግሥታዊ የክልል የመደራጀት መብት የሚመለከታቸው የመንግሥት ባለሥልጣናት በተሰጠው የጊዜ ገደብ ምላሽ ባለማቅረባቸው በእንጥልጥል ቀርቷል። በጊዜው መልስ ያለመሰጠቱንም የፖለቲካ ሴራ ብሎታል የሲአን መግለጫ። ቀደም ሲል እንዳልነው አብይ ርዕሳችን ዘገባ ያክልበታል። አባሎቻችንና ደጋፊዎቻችን ታፍሰው ታሰሩብን ሲል የአማራ ብሔራዊ ንቅናቄ አብን አቤቱታ አሰምቷል። 28 እንደሚሆኑ አብን ያሳወቃቸው አባላትና ደጋፊዎቹ የታሰሩት የመሪዎቻቸውን ጉዳይ ለመከታተል አዲስ አበባ አራዳ ምድብ ችሎት ተገኝተው በነበረ ጊዜ መሆኑንም አብን ገልጧል። የታሰሩብን አማራነትና እውነት አይታሰርም የሚል ሸሚዝ የለበሱ ናቸው ሲሉ የንቅናቄ ጽህፈት ቤት ኃላፊ አቶ በለጠ ካሳ ዛሬ ለአሜሪካ ድምፅ ተናግረዋል። የተያዙት ሰዎች ዛሬ ፍርድ ቤት ቀርበው የ3000 ብር ዋስ እንዲያቀርቡ መጠየቃቸውንም አቶ በለጠ አመልክተዋል። አስቴር ምስጋናው ከባህር ዳር ተጨማሪ አላት።
የአማራ ዲሞክራሲያዊ ንቅናቄ አብን የጽህፈት ቤት ኃላፊ አቶ በለጠ ካሳ ዛሬ ለአሜሪካ ድምፅ ቃላቸውን እንደሰጡት ትናንት ማለትም ሐምሌ 16 ቀን 2011 ዓ.ም አዲስ አበባ ከተማ ፒያሳ በሚገኘው አራዳ ምድብ ችሎት የታሰሩ አመራሮችንና አባላትን የፍርድ ሂደት ለመከታተል ፍርድ ቤት በር ላይ የተገኙ አባሎቻችንና ደጋፊዎቻችን ታፍሰው ታስረውብናል ብለዋል።
አብን አባላቶች እና አመራሮች አማራነትና እውነት አይታሰርም የሚል ቲሸርት እና ከአለም አማራ የሚል ቲሸርት ህትመት ሸርቶች በመልበሳቸው ወደ 28 የሚሆኑ አባላቶቻችን ከችሎት ሜዳ ላይ ታፍሰው ወደ አራዳ ወረዳ 9 ፖሊስ ጣቢያ ና ወደ ቀጠና አካባቢ ችሎት ኮንዶሚኒየም ፖሊስ ጣቢያ አካባቢ ገብተዋል።
ለአማራነትና እውነት አይታሰርም የሚል ጽሁፍ ያለው ቲሸርት ስለለበሱ ነው የታሰሩ የሚል ነገር አንስተህልኛል እና ምን ማለት ነው?
አማራ በተፈጥሮ እንደምታውቀው ለህግና ለስርዓት የሚኖር ህዝብ ነው። ወንጀል የሰራ ራሱ አሳልፎ ይሰጣል። እንኳን ወንጀል ሰርቷል ከታመነ በአማራነታቸው ነው የታሰሩት። በአማራነታቸው ነው አማራ ብሔርተኝነት በማዘንጥናቸው ያብን አመራሮችና አባላት በመሆናቸው የአማራ ሚዲያ ጋዜጠኞች መሆናቸው አማራ ሆኖ ጠበቃ መሆናቸው አማራ ሆኖ በልዩ ልዩ የአክቲቪዝምና የሰብአዊ ጉዳይ ከሚሳተፉ ሰዎች ስለሆኑ የታሰሩት በአማራነታቸው ነው የሚለውን አጋርነት ለማሳየት ነው ያቲሸርት የተለበሰው። ቲሸርት በመልበሳቸው ደግሞ ያው የነገርኩሽን ያክል ቁጥር ያለው ሰው አንዴ ታፍሶ ከሜዳ ላይ ችሎት ውስጥ ሊገባ ችሎት በማደናቀፍ ተብሎ ሊታሰር ይገባዋል። ግን ከውጭ ላይ በለበሱ ሁለቱ ምክንያቶች ታፍሶ መውሰድ በፍጹም የሰብአዊነትን ነው የሚያሳየው።
ፍርድ ቤት ከቀረቡት የንቅናቄው አመራሮች መካከል የህዝብ ግንኙነት ኃላፊ አቶ ክርስቲያን ታደለ የሚገኙበት ሲሆን እርሳቸውም ለነሐሴ 3 ቀን ቀጠሮ ተሰጥቷቸዋል። ትላንት የታሰሩት 28ቱ ደግሞ ዛሬ ፍርድ ቤት ቀርበው የ3000 ብር ዋስ እንዲያቀርቡ ተጠይቀዋል ብለዋል። ስለ ጉዳዩ ለአዲስ አበባ ከተማ ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ የእጅ ስልክ ላይ በተደጋጋሚ ብደውልም አንዳንዴ አይነሳም፣ አንዳንዴ ደግሞ
የደውላቸው ደንበኛ መስመር ስለተያዘ እባክዎ ትንሽ ቆይተው ይደውሉ
የሚል ምላሽ አግኝቻለሁ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባ እናመሰግናለን። የደቡብ ሱዳን የቴክኖሎጂ ኩባንያዎች የአገሪቱን የመጀመሪያውን ገንዘብ በሞባይል የማስተላለፊያ አሰራር ይፋ አደረጉ። ኤም ግሩሽ ተብሎ የተሰየመው ይህ አሰራር ደንበኞች ለሚያገኙቸው አገልግሎቶች ወይም ለሚሸምቷቸው ሸቀጦችና አስቤዛዎች በመላ አገሪቱ ክፍያ መፈጸም እንዲችሉ የሚያደርጋቸው ነው። ባለፈው የአውሮፓ ዓመት የተፈረመው የሰላም ውል አገልግሎቱ በመላ አገሪቱ መሰጠት እንዲችል ሁኔታዎችን ያመቻቸ ቢሆንም አሁንም የመሰረተ ልማት እክሎች ስጋት እንደደቀኑ መሆናቸው የተነገረ ነው። ሪፖርተራችን ሼይላ ፖኒ ከጁባ ያጠናቀረችው ዘገባ አለ፣ ትዝታ በላቸው ታቀርበዋለች።
ደቡብ ሱዳን በቴክኖሎጂው ለመራመድ እጅግ ወደ ኋላ መቅረቷ በግልጽ እየታየ ባለበት ወቅት እንዲህ አይነቱ አዲስ አሰራር መጀመሩ ብዙዎችን እንዳስፈነደቀ ይነገራል። በዚያ ላይ አገልግሎቱ የባንክ ሂሳብ መክፈትን ስለማይጠይቅ የበዛውን ደቡብ ሱዳናዊ ሊደርስና ሊያገለግል የሚችል መሆኑም እንደሚያበረታታ የአገሪቱ የብሔራዊ መገናኛዎች ባለስልጣን ዋና ዳይሬክተር ላዶ ወኒ ኪኒ ተናግረዋል።
The real aim and the real success of mobile money is in targeting
የሞባይል ገንዘብ ዝቅተኛ ገቢ ያላቸውንና የሀገሩንም ህዝብ የሚደርስ በመሆኑ እውነተኛ ስኬት ያደርጋዋል። ለነደርሳቸውና በገንዘብ ፍርአቱ ውስጥም እንዲገቡ የምንፈልጋቸውም እነርሱ ናቸው።
ኤም ግሩሽ ማለት ኤም ገንዘብ ማለት ነው። ኤም ከእንግሊዘኛው ሞባይል የመጀመሪያ ሆሄ የተወሰደና ግሩሽ ደግሞ ከአረብኛው ገንዘብ ለማለት ነው። የደቡብ ሱዳን ማስተዋቂያ ሚኒስትር ማይክል ማኩይ በእጅ ስልካቸው ላም ሲገዙ በተግባር አሳይተዋል። ይሁን እንጂ እንዲህ አይነቱ ጥሬ ገንዘብ የማይታይበት ገበያ ይሰራ እንደሆነ ለማሳመን ጊዜ እንደሚወስድ ተናግረዋል።
You need to sensitize the people of South Sudan, including me.
እኔን ራሴን ጨምሮ የደቡብ ሱዳንን ህዝብ ማስተማር ያስፈልጋል። ስለ ኤም ጉሩሽ ደቡብ ሱዳናውያንን ማሳወቅ የሚያስፈልገው አሁን ያለው ሁኔታ በቂ ባለመሆኑ ነው።
ለአመታት የዘለቀ ጦርነቷ ደቡብ ሱዳንን በእጅጉ አደህይቷታል። በሞባይል ስልኮች ስርጭትም ከህዝቧ የተሸፈነው 21 ከመቶ ብቻ በመሆኑ በአፍሪካ እጅግ ዝቅተኛ ደረጃ ላይ የምትገኝ ሀገር አድርጓታል። እንዲህ አይነቱ ገንዘብ በሞባይል የማስተላለፍ አሰራር ደቡብ ሱዳንን፣ ኬንያን፣ ሩዋንዳን፣ ታንዛኒያን፣ ዩጋንዳን ከመሰሉ አገልግሎቱን ከጀመሩ የሰነባበቱ የምስራቅ አፍሪካ አገሮች ጎራ እንደሚቀላቀላት ብዙዎች እምነታቸውን እየገለጹ ነው።
ዝሳና መሰግናለን። የቀድሞው ልዩ መርማሪ ሮበርት ሙለር በዛሬው ቀን ምክር ቤት ፊት ቀርበው በሰጡት የመሰክርነት ቃል ፕሬዚዳንት ዶናልድ ትራምፕን ነጻ ያላደረገ መሆኑ ተነግሯል። ምክር ቤቱ በሙለር ላይ እያካሄደ ያለው ምርመራ ትራምፕን ለስልጣን ባበቃው በ2016 የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ የሩሲያ ጣልቃ ገብነት ስለመኖሩ ወይም አለመኖር እንዲያብራሩ ሲሆን፣ ሙለር በሰጡት ቃል ፕሬዚዳንት ትራምፕ ፈጽመዋል ከተባለው ክስ ነጻ አይሆኑም ብለዋል።
The finding indicates that the president was not that the president was not exculpating.
የምርመራ ውጤቱ ፕሬዚደንቱ ፈጽመዋል ከሚባለው ሁሉ ውጪ አያደርጋቸው።
ይሁንና ሮበርት ሙለር ቆየት ብለው በሰጡት ቃል ደግሞ በስልጣን ላይ ያለን አንድን ፕሬዚዳንት በወንጀል መክሰስ እንደማይቻል ለረጅም ዘመን የቆየው የፍትህ ሚኒስቴር መመሪያ እንደሚከለክል ገልጠዋል። ሮበርት ሙለር አክለውም በሰጡት የምስክርነት ቃል እርሳቸውና ቡድናቸው በዚህ ጉዳይ ላይ ቀጥታ ወይም ፊት ለፊት ቀርበው ምስክርነት ለመስጠት ከስምምነት እንዲደርሱ ለዓመት ያህል ያደረጉት ጥረት እንዳልተሳካ፣ ይልቁንም ትራምፕ ለአንዳንድ ጥያቄዎች በትዊተር መልስ መስጠት መቀጠላቸውን ተናግረዋል። ሩሲያና ሌሎች የውጭ ኃይሎች በመጪው የዩናይትድ ስቴትስ ምርጫ ጣልቃ እንዳይገቡ የሚከላከለውን ሕግ ውድቅ ለማድረግ እየጣሩ ነው በማለት ዲሞክራቶች ዩናይትድ ስቴትስ ምክር ቤት አባላት ፕሬዚዳንት ዶናልድ ትራምፕንና በመወሰኛው ምክር ቤት ግንባር ቀደም የሆኑ አንድ ሪፐብሊካን ወነጀሉ። የዲሞክራቶቹ ውንጀላ በስም የጠቀሳቸው ሪፐብሊካን የመወሰኛው ምክር ቤት የብዙሃኑ መሪ ሚች ማኮነል ናቸው። ክሱን ባቀረቡት ዲሞክራቶች መካከል የሴኔቱ የደህንነት ኮሚቴ ምክትል ሊቀመንበር ማርክ ዋነር እንደተናገሩት የብዙሃኑ ሪፐብሊካን መሪ በዋይት ሃውስ ቀጥተኛ ትእዛዝ መጪውን የ2000 ፕሬዚዳንታዊ ምርጫ ከጣልቃ ገብነት ለመከላከል የታቀደውን ህጋዊ አሰራር ለመግደል ወይንም ፉርሽ ለማድረግ ጥረት እያደረጉ ናቸው። ሚሽ ማኮነል በረዳታቸው በኩል በሰጡት ቃል የቀረበባቸውን ክስ አስተባብለዋል። ባለፈው ሳምንት ባሰሙት አንድ ንግግራቸው ግን ዲሞክራቶች የራሳቸውን አጀንዳ ለማስተካከል ምርጫውን መጠቀሚያ አድርገውታል ማለታቸው ይታወሳል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርትስ በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርትስ እንዲሁም በፌስቡክ ላይቭ አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ሐምሌ 17 2011 ዓመተ ምህረት ምሽት ፕሮግራም ነው። ዝግጅቶቻችንን በናይል ሳት ቪኦኤ 24 ላይ ታገኛላችሁ። እንዲሁም በአሃዱ ራዲዮ 94.3 ላይም በቀጥታ መከታተል ትችላላችሁ።
የመንግስትን ሀብትና የመንግስትን መጠቀሚያ ተቋማትና መሳሪያዎች በሙሉ እየተጠቀሙ የሚዋደሩ ሰዎች ከሌሎች ሰዎች የበለጠ የተመቻቸ ሁኔታ አድቫንቴጅ ያላቸው። ስለዚህ ያንን በሚያደርጉበት ጊዜ ምርጫው በእኩል ተወዳዳሪዎች መካከል አይካሄድም።
ዶክተር ጌታሁን ካሳ የብሔራዊ ምርጫ ቦርድ አባል ናቸው። ዛሬ ፓርላማው የብሔራዊ ምርጫ ቦርድን የምርጫ ረቂቅ ሕግ ተመልክቷል፣ ተወያይቶበታል። ዘገባ ይዘናል።
የታለ አክላቃችን? ያለን የሚባለው ስነ ምግባራችን፣ መልካምነታችን፣ ያ ነገር አለን የምንባለው ነገራችን የት ገባ? ነውስ አልነበረም?
ኡስታዝ አቡበከር አህመድ ሰሞኑን ሎስ አንጀለስ ውስጥ ተገኝተው ከሙስሊም ማህበረሰብ አባላት ጋር ካደረጉት ውይይት የተወሰደ ነው። ዘገባ ይኖረናል።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
ቀደም ሲል በዜናው እንደገለጽነው ነው የሲዳማ አርነት ንቅናቄ ሲአን ማምሻውን ባወጣው መግለጫ በአገሪቱም ሆነ በክልል የተጀመረው የለውጥ እንቅስቃሴ እየጎለበተ መሄዱን ጠቅሶ በተቃራኒው ግን የለውጥ ተጻራሪዎችና የለውጡን ሂደት በአግባቡ ያልተረዱ ያላቸው ሁከትና ብጥብጥ በክልሉ አስነስተዋል ሲል ይከሳል። ለሕገ መንግሥታዊ በክልል የመደራጀት መብት ጥያቄ የሚመለከታቸው የመንግሥት ባለሥልጣናት በተሰጠው የጊዜ ገደብ ምላሽ ባለማቅረባቸው በእንጥልጥል እንዲቆይ መደረጉን ሲአን አመልክቶ መልሱ መሰጠት በነበረበት ጊዜ ያለ መሰጠቱንም የፖለቲካ ሴራ ብሎታል። ዮናታን ዘብዴዎስ ዝርዝሩን ልኳል።
ሴራ ሸራቢዎችን በግልጽ ያልዘረዘረው ይኸው መግለጫ እኩይ ተግባራቸውም ፍሬ አፍርቶ በሲዳማ ዞን አለመረጋጋት ተፈጥሯል፣ ክቡር የሰው ሕይወትም አልፏል፣ ንብረትም ጠፍቷል፣ አካልም ጎድሏል ብሏል። በዚህም የተነሳ ከቅርብ ጊዜ ወዲህ በሀገራችን እየታየ ያለው ምልክት አገሪቷና ሕዝቦቿን ዳግም ለስጋት ተዳረገ። ለውጥ ነበር ወይ የሚያስብል ጥያቄ የሚያስነሳ ግለሰቦች ሕጉን መሰረት አድርገው መንቀሳቀስ ተው በስሜት የሚደነፉበትና በዚህም የተነሳ ሕገ መንግስትና ሕገ መንግስታዊ ስርዓት ዳግም አስጊ ደረጃ ላይ መድረሱን አመላካች እንደሆነም ገልጿል። በመሆኑም ንቅናቄው ይህንን ኃላፊነት የጎደለ የፖለቲከኞች ደባ ያለውን ድርጊት እንደሚያወግዝ አስታውቆ የሚከተለውን ባለ ስምንት ነጥብ የአቋም መግለጫ በንቅናቄው የህዝብ ግንኙነት ኃላፊ አቶ ደሳለኝ መሳ ለጋዜጠኞች በንባብ ቀርቧል።
ድርጅታችን ይህንን ኃላፊነት የጎደለውን የፖለቲከኞች ደባ አጥብቆ እያወገዘ የሚከተለውን መግለጫ አውጥቷል። አንደኛ፣ በህገ መንግስቱ መሰረት የተጣለባቸውን ታላቅ ኃላፊነት በፖለቲከኞች ጫና በአግባቡ መወጣት አቅቶት ህዝብን ለጉዳት የዳረገው የክልሉ ምክር ቤት ህገ መንግስትንና ህዝብን ማክበርና ማስከበር ባለመቻሉ በህዝባችን ላይ ለተፈጠረውና ለሚፈጠረው ችግር ግንባር ቀደም ተጠያቂ እንደሆነ ድርጅታችን ያምናል። የመንግስት አካላት የተጣለባቸውን ህዝባዊ ኃላፊነት ከፖለቲካ ጫና በጸዳ መልኩ መወጣት ባለመቻላቸው ምክንያት በሲዳማ ምድር በተፈጠረው አለመረጋጋት፣ በሰው ህይወትና ንብረት መጥፋት ድርጅታችን የተሰማውን ጥልቅ ሀዘን እየገለጸ ይህን ተግባር ሰፊውን የሲዳማ ህዝብ የማይወክል በመሆኑ በዚህ ድርጊት በቀጥታም ሆነ በተዘዋዋሪ የተሳተፉ በገለልተኛ አካል እንዲጣራና በድርጊቱ ጉዳት የደረሰባቸው አካላትም ተገቢውን ካሳ እንዲፈጸምላቸውና እንክብካቤ እንዲደረግላቸው እንጠይቃለን።
በሶስተኛ ነጥብ ላይ የሲዳማ ህዝብ ላለፈው አንድ ዓመት የመጣው ለውጥ ባለቤትና አካል በመሆኑ የለውጡን መነሻና ሂደትም ጠንቅቆ የሚያውቅ ህዝብ መሆኑን ንቅናቄው ያምናል ይላል። ከዚህ በተለየ መንገድ የህዝቦችን ትግል ውጤት የሆነውን ለውጥ ቀምቶ መፍትን ለማፈን የሚደረግ ማንኛውም ሙከራ ንቅናቄው አጥብቆ እንደሚያወግዝ፣ ህዝቡ ለውጡን መነሻ በማድረግ ድጋሚ ያነሳው ጥያቄም በተባለው ጊዜ ገደብ ምላሽ እንዲያገኝ አጥብቆ አሳስቧል። ከሰሞኑ በሲዳማ የተፈጠረውን አለመረጋጋት ምክንያት በማድረግ በህግ ቁጥጥር ስር ያሉ ግለሰቦች ህገ መንግስቱ ያጎናጸፋቸው ሰብአዊ መብት ጥሰት እንዳይደርስባቸው ተደርጎ ጉዳዩ የሚመለከተው አካል እንዲከታተል እየጠየቀ አፋጣኝ ማጣራት ተደርጎ ዜጎች እንዲለቀቁ ጠይቋል።
አምስተኛ፣ የመንግስት አካላት የህዝብን ፍላጎት ማክበርና በጊዜ መከወን ባለመቻሉ በሲዳማ የተፈጠረው አለመረጋጋት ምክንያት በመከላከያ ሰራዊት በንጹሃን ዜጎቻችን ላይ የተወሰደው የኃይል እርምጃ መጠን በገለልተኛ አካል ተጣርቶ ይፋ እንዲደረግ እንጠይቃለን። ስድስተኛ፣ ብሔራዊ ምርጫ ቦርድ ህዝብ ያሳየው አስገራሚ ትዕግስት እንደማድነቅና ለመካስ ቃል እንደመግባት በህግ ከተሰጠው ስልጣን በላይ ተንጠራርቶ ያሳለፈውን ውሳኔ ቀን እያወገዝን በተባለው ጊዜ ገደብ ውስጥ ፍጹም ገለልተኛና ተአማኒ በሆነ አካዋን ህዝበ ውሳኔን አደራጅቶ እንዲጨርስ አጥቀን እናሳስባለን።
ከዚህ በተጨማሪም የሲዳማ ህዝብ የተባለውን ጊዜ በመጠበቅና እስከዚያ ድረስ አስፈላጊውን ዝግጅት በማድረግ እንዲቆይ የጠየቀው መግለጫ በአካባቢው ተፈጥሮ የነበረው አለመረጋጋት መነሻ በማድረግ መረጃና ማስረጃ የሌለው ወሬ እያናፈሰ ነው ያሉት የግልና የመንግስት ሚዲያ ጦማሪያንና ጽንፍ ይዘዋል ያሉት ምሁራን ከእኩይ ድርጊታቸው እንዲቆጠቡ ማሳስቧል። በግጭቱ ህይወታቸው ያለፈና የወደመው ንብረት በተመለከተ ዝርዝር መረጃ ወደፊት እንደሚያወጣም ገልጿል። ንቅናቄው ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታን እናመሰግናለን። ከአሜሪካ ድምጽ መጽሔትን ነው እያደመጣችሁ ያላችሁት። የሰማችሁትም የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ደግሞ ይቀጥላል።
በደቡብ ብሔር ብሔረሰቦችና ህዝቦች ክልል የተሻለው አማራጭ አሁን ባለው አንድነት መቀጠል ነው ሲል ላለፉት 7 ወራት ጥናት ያካሄደ ቡድን አስታወቀ። ሁለተኛው አማራጭ ደግሞ ደቡብን 2 ከዚያም በላይ ወደ ሆኑ ክልሎች መከፋፈል፣ ሶስተኛው የክልል ጥያቄዎችን በጊዜያዊነት ማቆየት ነው ብሏል ገለልተኛ መሆኑ የተነገረለት አጥኚ ቡድን። ቡድኑ ማምሻውን የሰጠውን መግለጫ የተከታተለው እስክንድር ፍሬው ተከታዩን ዘገባ አጠናቅሯል።
ላለፉት 7 ወራት ጥናት ሲያደርግ የቆየው ቡድን በተለያዩ ዩኒቨርሲቲዎች የሚያስተምሩና በሌሎችም ተቋማት የሚሰሩ ምሁራን የተካተቱበት ነው። ዛሬ ውጤቱን ይፋ አድርጓል። ለ17,000 ሰዎች የተደረገውን መጠይቅ ጨምሮ ሌሎች ታሪካዊና ወቅታዊ ሁኔታዎች ከግምት የገቡበት ጥናት ያረጋገጠው ደግሞ አንድነት ከሁሉም የተሻለ መሆኑን ነው ይላል የጥናት ቡድኑ። ደቡብ ደቡብ ሆኖ መቀጠሉ፣ አንድነቱን ይዞ መጓዙ የሚሻል አማራጭ መሆኑን አረጋግጠናል ብለዋል ተሳታፊ የቡድኑ አባላት። ከጥናት ቡድኑ አባላት አንዱ በአዲስ አበባ ዩኒቨርሲቲ የሶሻል አንትሮፖሎጂ ረዳት ፕሮፌሰር ዶክተር ከይረዲን ተዘራ ይህንንና ሌሎች 2 አማራጮችን አብራርተዋል።
በአብዛኛው የእኛ የጥናት ተሳታፊዎች አሁን ክልሉን ባለበት ማስቀጠል አንደኛ አማራጭ አድርገው ነው ያቀረቡት። ይህ አማራጭ ቀደም እንደገለጹት ከህዝቡ በመጣ ትንታኔ መሰረት በመሆኑ እኛም እንደ አንደኛ ያጋጠሙ ችግሮች ፈታኝ ናቸው። አሁን ካለው ተጨባጭ ይሄ አማራጭ በጣም ከባድ ሊሆን ይችላል። በተግል ህዝቡ የመጀመሪያውን አማራጭ ብሎ ያስቀመጠው እነዚህ የገጠሙን ችግሮች በሙሉ ልብ ቁጭ ብሎ መፍታት ከቻል በሀገር የነበረን ተደማጭነት ያሉን ኢኮኖሚዎች አንድ ላይ አድርገን የተሻለ ጥቅም ለማግኘት ወደፊት በጣም ቀጣይነት ያለው ለትውልድ የሚሻገር ስራ ለመስራት ብናስቀጥለው የተሻለ ነው፣ በእርግጥ ፈታኝ ነው በሚል ያስቀምጣሉ።
በሁለተኛ አማራጭነት የጥናት ተሳታፊዎቻችን ያስቀመጡት ክልሉን በ2 ከዚያ በላይ ማደራጀት ነው። 2 ከዚያ በላይ ማደራጀት ነው። ይሄን አማራጭ ሲያስቀምጡ ክልሉ ከ2 ከዚያ በላይ ቢደራጅ የተለያዩ አንጻራዊ የሆኑ የኢኮኖሚ የፖለቲካ ፋይዳዎች እንዳሉ ሪስፖንደንቶች ይገልጻሉ። በ3ኛነት የመጣው አማራጭ አሁን አገሪቷ ካለችበት ተጨባጭ ከክልሉም ካለው ተጨባጭ 1 እና 2 አማራጭ በህዝብ ውይይት ነው። ቅድም ተብሏል፣ ይሄ ውሳኔ ሀሳብ አይደለም፣ ምክር ሀሳብ ነው። የማይፈጸም ቢሆን ምን ሊሆን ይገባል? 3ኛ ያረግነው አማራጭ ጥናቱም የሚያመላክተው ግኝቱም የሚያሳየው የክልል ጥያቄዎችን ለጊዜያዊነት ማቆየት የሚል ነው።
ጥናቱን ያስጠናው የክልሉ ገዢ ፓርቲ የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደሂድን ነው። አጥኚ ቡድኑ የተቋቋመው የተነሱ ያሉ ክልል የመሆን ጥያቄዎችን ህዝቡን ባሳተፈ መንገድ ለመመለስ መሆኑን የጥናት ቡድኑ አባልና ምክትል ሰብሳቢ ዶክተር ኤርጎጌ ተስፋዬ ተናግረዋል።
ድርጅቱ እንደ ድርጅት እንደዚሁም የክልሉ መንግስት በማመን በተለይ በ10ኛው ድርጅታዊ ጉባኤ ላይ የህዝቦችን ጥያቄ በራስ የማስተዳደር ሲባል በግልጽ እንደምናውቀው ክልል ሆኖ ተደራጅቶ የመውጣት ጥያቄዎችን በይበልጥ ደግሞ በሲዳማ ህዝብ የክልል የመሆን ጥያቄ መሰረት በማድረግ በ10ኛው ድርጅታዊ ጉባኤ የቀረበውን የህዝብ ጥያቄ ህገ መንግስታዊ በሆነ መንገድ ለመመለስ ይቻል ዘንድ በተለይ ከህዝቦች በመነጨ መሰረታዊ መረጃ ላይ ተመስርቶ ድርጅቱ መልስ መስጠት ስለሚገባው በጥናት በተደገፈ የሁሉንም ብሔር ብሔረሰቦች 56ቱንም የክልሉ ብሔር ብሔረሰቦች ባሳተፈ መልኩ ጥናት ተጠንቶ ኢንፎርምድ ዲሲዥን የፖለቲካል ዲሲዥን ብቻ ሳይሆን የህዝቡን ስሜት አዳምጦ መመለስ እንደሚገባ አጽንኦት ሰጥቶ በ10ኛው ጉባኤ ላይ አጽድቋል ማለት ነው። ይህንንም ተከትሎ ማዕከላዊ ኮሚቴው የደኢህዴን አንድ ላይ በመሰብሰብ ውይይት በማድረግ ጥናቱ በእንዴት መልኩ መሆን አለበት፣ እንደዚሁም ሁሉንም ብሔር ብሔረሰቦች ባካተተ መልኩ እንዴት ሊደረግ ይችላል የሚለውን ከተወያየ በኋላ ለስራ አስፈጻሚው አሳይመንት ተሰጥቶ የአጥኚ ቡድኑ እንዲቋቋም ተደርጓል ማለት ነው። ይህ የአጥኚ ቡድን የክልሉን ነባራዊ ሁኔታ በሚያውቅ መልኩ መደራጀት እንዳለበት የስራ አስፈጻሚውን በማመን 20 አባላት ያሉት የጥናት ቡድን እንዲቋቋም አድርጓል ማለት ነው።
በክልሉ የተለያዩ አካባቢዎች የሚገኙ 17,000 ሰዎች በተሳተፉበት መጠይቅ ሲዳማና ሐዋሳ ከተማ አልተካተቱም። የዞኑን ነዋሪዎች ሐሳብ ከዚህ በፊት በተደረጉ ጥናቶችና ቀጥተኛ ባልሆኑ መንገዶች ለማካተት መሞከሩን የጥናት ቡድኑ አባላት አብራርተዋል። የዞኑን ነዋሪዎች በቀጥተኛ መጠይቅ ማካተት ያልተቻለውም ከጸጥታ ጋር በተያያዘ ምክንያት መሆኑን የአጥኚ ቡድኑ ምንጮች ለአሜሪካ ድምፅ ጠቁመዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። አብራችሁን ቆዩ። በዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ voa.horn.mobi ላይ ታገኛላችሁ። ለሞባይል ስልኮቻችሁ፣ ለታብሌቶቻችሁና መሰል መሳሪያዎቻችሁ የቪኦኤን አፕ ከጉግል ፕሌይ ወይም ከአፕ ስቶር ቪኦኤ ሆርን ኦፍ አፍሪካ ብላችሁ ጠይቁና ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አሃዱ ራዲዮ 94.3 ላይም በቀጥታ ልታዳምጡን ትችላላችሁ። ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19ና በ25 ሜትር ባንድ አጭር ሞገድ ከምናቀርብላችሁ መደበኛ ዝግጅቶቻችን በተጨማሪ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል በ49 ሜትር ባንድ አጭር ሞገድ ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታዳምጡ እንጋብዛለን። አዲስ አበባ ላይ አሁን ከምሽቱ 3:24 ሆኗል። አብራችሁን ቆዩ። ክቡራትና ክቡራን አድማጮች ወደ ተከታዩ ዘገባ እናልፋለን።
አሁን ዲሞክራሲ በተግባር የሕዝብ ተወካዮች ምክር ቤት በኢትዮጵያ የምርጫ የሕግ ረቂቅ ላይ ዛሬ ተወያይቷል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ብርቱካን ሚደቅሳና የቦርዱ አባላት ለጥያቄዎች መልስና ማብራሪያ ሰጥተዋል። ዶክተር ጌታሁን ካሳ ከረቂቁ ረቂቁን ካዘጋጁት አንዱ ናቸው። የምርጫ ቦርዱም አባል ናቸው። በዛሬው የፓርላማ ውይይት ላይ ተገኝተዋል። ጽዮን ግርማ አነጋግራቸዋለች።
የህዝብ ተወካዮች ምክር ቤት ባደረገው ግልጽ ህዝባዊ የውይይት ጥሪ መሰረት በህግ ፍትህና ዴሞክራሲ ኮሚቴ አዘጋጅነት በተሻሻለውና 98 ገጾች ባሉት የምርጫ ህግ ረቂቅ ላይ ውይይት ተደርጎበታል። በውይይቱ የህግ ባለሙያዎች፣ የበጎ አድራጎት ድርጅት ተወካዮችና የግል ተሳታፊዎች ተገኝተው ጥያቄዎች ቀርበዋል። ማብራሪያዎችም ተሰምተዋል። በውይይቱ ከተነሱት ጉዳዮች አንዱ ከዚህ ቀደም በነበረው የምርጫ ህግ አንድ አገራዊ ፖለቲካ ፓርቲ ለመመስረት 3000 መስራች አባላት ቁጥር እንደሚያስፈልግ ይደነግግ ነበር። አሁን ደግሞ ይህ ቁጥር ወደ 10000 ከፍ እንዲል ተደርጓል። ክልላዊ ፓርቲ ለመመስረትም 750 ያስፈልግ የነበረው ወደ 4000 እንዲሆን ተደርጓል። የቁጥሩ ከፍ ማለት ጠንካራ ተፎካካሪ ፓርቲ ለመመስረት ይረዳል ያሉ ቢኖሩም የፖለቲካ ተሳትፎንና ሐሳብን ሊገድብ ይችላልና ሊሻሻል ይገባል የሚል ሐሳብ ያቀረቡ ነበሩ። ዶክተር ጌታሁን ካሳ ከአንድ ወር በፊት ከተሾሙ የምርጫ ቦርድ አባላት መካከል አንዱ ናቸው። የህጉን ረቂቅ ካረቀቁት ባለሙያዎች መካከልም አንዱ ናቸው። ዛሬም በምክር ቤት ተገኝተው ማብራሪያን ሲሰጡ ነበር። በዚህ የአባልነት ቁጥር ወደ 10000 ከፍ ማለትን በተመለከተ ለተነሳው ጥያቄ ማብራሪያ ሰጥተውናል።
በእኛ በኩል እንግዲህ ይህንን ያዘጋጀው ዝም ብሎ በደመነፍስ አይደለም። ምንድነው መሰረት የተደረገው? መጀመሪያ ከዚህ በፊት የነበሩ የምርጫ ህጎች ምንድን ነው የሚሉት፣ በነዚያ የምርጫ ህጎች መስተካከል ይገባቸዋል ሲባሉ የነበሩ በተለያየ መድረክ፣ በትናት በፖለቲካ ፓርቲዎች በተለያየ መድረክ እነዚህ አስቸጋሪ ናቸው፣ የምርጫውን መጫወቻ ሜዳ እኩል አያደርጉትም፣ ነጻና ፍትሃዊ ምርጫ እንዳይካሄድ ያግዳሉ የተባሉትን መለየት ነው መጀመሪያ ያደረግነው። ከዛ ኦኬ እነዚህ ከሆኑ የአፍሪካ ሀገሮችም የሌሎችም ሀገራት ልምድ ምንድን ነው? በዚህ በኩል እያንዳንዱ ያል ከታየ በኋላ ለኢትዮጵያ የሚመቸው የትኛው ነው? የግድ ሌላ ገር ስለሰራ እኛ እንወስደዋለን ማለት አይደለም። ለኢትዮጵያ የሚስማማው የትኛው ነው የሚሉትም እና ምክክሮቹ የነበሩትም በእንደዚህ መልኩ ነው። ኋላ በዚህ መልኩ የተደረጉት ምክክሮች ረቂቁ ይሄን መምሰል አለበት ተብሎ የመጀመሪያ ደረጃ ረቂቅ ከተዘጋጀ በኋላ ከፖለቲካ ፓርቲዎች ጋር ውይይት ተደርጎበታል። ሌላም ሁለተኛ ነገር ተደርጎበታል። አሁን ደግሞ ከፓርላማ ህግ ጉዳዮች ኮሚቴና ከህዝብ መድረክ ላይ ተደርጓል እና አስር ሺህ የተደረገበት አንዱ ምክንያት ዝም ብሎ ሳይሆን በድንገት አንድ ሀገር አቀፍ ፓርቲ ሲባል ስንት ህዝብ ነው የሚወክለው? እንግዲህ ይሄ በአሁኑ በስታቲስቲካዊ ግምቱ መሰረት ከጨራ እስከ 100 ሚሊዮን ይሆናል የሚባል ህዝብ ያለው ሀገር ነው እና በዚህ ሀገር ውስጥ ከአምስት ክልሎች የሀገር አቀፍ ፓርቲ ከሆነ ከአምስት ቢያንስ በአምስት ክልሎች ደጋፊዎች ሊኖሩት ይገባል። ከዛ 10000 ድጋፍ ፊርማ ማሰባሰብ አለበት የተባለው። ስለዚህ ይሄን ያክል በሚያክል ህዝብ ብዛት ባለው ሀገር ይሄን ድምፅ ማምጣት እንደ ትልቅ ሊቆጠር አይገባውም። የምር ማህበረሰቡ ውስጥ ያለ የፖለቲካ ፓርቲ መሆን አለበት። ያን ለማድረግ ይህን ቢያንስ ማሳየት መቻል አለበት የሚል ሀሳብ ነው የተነሳው። እንዳልሽ ያልተቀበሉት ወገኖች አሉ፣ በነገራችን ላይ የደገፉትም ወገኖች አሉ። ተቃውሞት ይቻል ነው።
ሌላው ጥያቄ የተነሳበት ጉዳይ በምርጫ የሚወዳደሩ የመንግስት ሰራተኞች የምርጫ ሂደቱ እስኪጠናቀቅ ድረስ በጊዜያዊነት ከስራ ገበታቸው እንዲለቁ የሚደነግገው ነው። ዶክተር ጌታሁን የምርጫ ውድድሩን ሚዛናዊ ለማድረግ ታስቦ የተካተተ አንቀጽ ነው ብለዋል።
በነገራችን ላይ እሱም ላይ አሁንም ተሳታፊዎች ኦንታይም ሀሳብ ነው ያለው። እኛ እንደተረዳ ነው ዛሬ መጀመሪያ ሁሉም አንድ ወጥ የሆነ አቋም ያላቸው ይመስል ነበረ። ኋላ ላይ ውይይቱ በደንብ ሞቅ እያለ ሲሄድ ሁለት አይነት ነው እንግዲህ እሱ የተነሳበት። አሁንም የመነሻ ምክንያቱ ነው ዋና ወሳኝ። እዛ ላይ የመነሻ ምክንያቱ ምንድን ነው? የሀገራችን የምርጫ ስርዓት ነጻና በእኩል መጫወቻ ሜዳ እንዳይሆን የሚያደርገው የመንግስትን ሀብትና የመንግስትን መጠቀሚያ ተቋማትና መሳሪያዎች በሙሉ እየተጠቀሙ የሚወዳደሩ ሰዎች ከሌሎቹ ሰዎች የበለጠ የተመቻቸ ሁኔታ አድቫንቴጅ ያላቸው። ስለዚህ ያንን በሚያደርጉበት ጊዜ ምርጫው በእኩል ተወዳዳሪዎች መካከል አይካሄድም። ያንን ለማድረግ በህዝብ ሀብት የሚጠቀም ወገን አንድ ወገን መኖር የለበትም። ስለዚህ አንደኛው መንገድ የመንግስት ሰራተኛ ብቻ አይደለም፣ የመንግስት ኃላፊነት ላይም ያለ ሰው ከሆነ የሚወዳደረው ማንኛውንም የመንግስት ንብረት ለምርጫው ስራ መጠቀም አይችልም ነው የሚለው። ከዚህ ቤት ምርጫውን በእኩልነት የሚወዳደሩበት እንዳይሆን ከሚያደርጉት ነገሮች አንዱ ስለሆነ ነው እና ያንን ታሳቢ አድርጎ ነው የተነሳው። በሌላም በኩል ደግሞ ካየችው እኔ የሚከፍለኝ ደሞዝ አስተማሪ ሆኜ እንዳገለግል ነው እንጂ የፖለቲካ ፓርቲ ፕሮግራም እንዳካሄድበት አይደለም። በይበልጥ ደግሞ በዚህ ተጠቃሚ የነበረው እኮ ስልጣን ላይ ያለው ወገን ነው እንጂ ሌሎች ፓርቲዎች አይደሉም እኮ በተግባር ያለውንም ካየ ነው እና ይሄ የመጨረሻው ውሳኔ የሚሰጠው ፓርላማው ነው። የሁለታችንንም ሀሳብ ሰምቷል። አርቃቂዎቹ ምንም አይነት የፖለቲካ አላማ ያለን ሰዎች አይደለንም። ሙያዊ እይታችን የሚሰጠ ነው። በሌሎች ወገኖች ደግሞ ተሳታፊዎች ጥያቄዎቻችንን አንስተዋል። ፓርላማ ሌሎችንም እድል የማየት እድል አግኝቷል። ዋናው ቁም ነገሩ በጣም ጠለቅ ያለና ሞቅ ያለ ውይይት ተደርጓል።
ዶክተር ጌታሁን የዛሬው ውይይት በጣም ጠቃሚና ረቂቅ አዋጁን በተመለከተ ያሉትን ጉዳዮች የዳሰሰ ነው ብለውታል። ለምክር ቤቱ አባላትም ለሚወስኑት ውሳኔ ጠቃሚ ግብአትን እንደሚሰጣቸው እምነት እንዳላቸው ተናግረዋል።
አመሰግናለሁ ጽዮን ለዘገባው። ከምሽቱ 3 ሰዓት ተኩል ነው። አሁን የሰዓቱን አርዕስተ ዜና አዲሱ ያሰማናል።
ቀደም ሲል ካላነበብነው አንድ ዜና ላስቀድም። ትናንት ማክሰኞ የጋራ የአየር ቅኝት ያካሄዱት ሩሲያና ቻይና የጦር አውሮፕላኖቻቸው የደቡብ ኮሪያን የአየር ክልል እንደጣሱ በመጥቀስ ጥሳቸዋል ተብሎ የቀረበባቸውን ክስ አስተባበሉ። የሲዳማ አርነት ንቅናቄ ሲያን ምሽቱን ባወጣው መግለጫ በሀገሪቱም ሆነ በክልል የተጀመረው የለውጥ እንቅስቃሴ እየጎለበተ መሄዱን ጠቅሶ በተቃራኒው ግን የለውጥ ተጻራሪዎችና ሂደቱንም በአግባቡ ያልተረዱ ያሏቸው ሁከትና ብጥብጥ በክልሉ አስነስተዋል። አባሎቻችንና ደጋፊዎቻችን ታፍሰው ታሰሩብን ሲል የአማራ ብሔራዊ ንቅናቄ አብን ከሰሰ። 28 እንደሚሆኑ አብን ያሳወቃቸው አባላትና ደጋፊዎቹ የታሰሩት የመሪዎቻቸውን ጉዳይ ለመከታተል አዲስ አበባ አራዳ ምድብ ችሎት ተገኝቶ በነበረ ጊዜ መሆኑንም አብን ጨምሮ ገልጧል። ርዕሰ ዜናው ይኸው ነው።
አመሰግናለሁ አዲሱ ለአርዕስተ ዜናው። ክቡራትና ክቡራን አድማጮች፣ የልዩ መርማሪው ሮበርት ማለር የእማኝነት ቃል በተወካዮች ምክር ቤቱ እየተሰማ ነው። አሁንም ያለው አዲስ ዜና በደረሰን ጊዜ እናደርሳችኋለን። ለምሽቱ ከተያያዙት ዘገባዎች ወደሚከተለው እናልፋለን። አሁን ዘረኛነትንና የሐሰት ውንጀላዎችን መክቱ ሲሉ የፕሬዚደንት ትራምፕ የበረታ ዘመቻ የተነጣጠረባቸው ከሚኒሶታ ክፍለ ግዛት የተወከሉት የዩናይትድ ስቴትስ የተወካዮች ምክር ቤት አባል ኢልሃን ኦማር ለደጋፊዎቻቸው ጥሪ አቅርበዋል። እንደራሴ ኢልሃን ኦማር አያይዘውም ከ15 ወራት በኋላ በሚካሄደው የዩናይትድ ስቴትስ ፕሬዚደንታዊ ምርጫው ወቅት እንዳይዘናጉም ደጋፊዎቻቸውን አሳስበዋል። ብራያን ፓደን ያጠናቀረውን ዘገባ ሉላ ከበደ ያቀርበዋል።
ኢልሃን ኦማር ለደጋፊዎቻቸው ይህን የተናገሩት በአንጻሩ ፕሬዚዳንት ትራምፕ እርሳቸውና በሌሎች ሶስት ነጭ ያልሆኑ ሴት የዲሞክራቲክ ፓርቲው አባላት ላይ ለሀገር ተቆርቋሪነት የጎደላቸው በሚል የያዙትን ጥቃታቸውን በቀጠሉበት ሰዓት ነው። ዋሽንግተን ዲሲ ላይ በትላንትናው ዕለት ሙስሊም አሜሪካውያን ለተባለው ዲሞክራት የለውጥ አራማጅ ቡድን ባሰሙት ንግግር በአሜሪካ ለሚኖሩ ሙስሊሞች መብት መታገሌን እቀጥላለሁ ነው ያሉት ኦማር።
Because if we don't fully confront it and push people,
በሙሉ አቅማችን ፊት ለፊት ካልተጋፈጥን፣ ሰዎችን ካልገፋን፣ አንዳች ነገር ሳይሻሻል አንድ ትውልድ መጥቶ ሌላ ሊተካ ይችላል።
ከሚኒሶታ ክፍለ ግዛት የሆኑት ዲሞክራት ኢልሃን ኦማር፣ ራሺዳ ተሊብ፣ አሌክዛንድሪያ ኦካዚዮ ኮርቴዝ እና እንዲሁም ከማሳቹሴትስ ክፍለ ግዛት የሆኑት አያና ፕሪስሊ ፕሬዚዳንት ትራምፕ ለሀገር ተቆርቋሪነት የጎደላቸው በሚል የተነጣጠረባቸው የምክር ቤቱ አባላት ናቸው። ፕሬዚዳንቱ ወደ መጣችሁበት ተመለሱ ሲሉም የትዊተር መልእክት ሲያስተላልፉ ቆይተዋል። እጅግ የበረታው የፕሬዝዳንቱ ጥቃት ኢላማ ከሆኑት ከአራቱ የምክር ቤት አባላት ውስጥ ከሶማሊያውያኑ ወላጆቻቸው ጋር በሕፃንነታቸው በስደት ወደ ዩናይት ስቴትስ የመጡት ኦማር ብቻ ናቸው ዩናይት ስቴትስ ውስጥ ያልተወለዱት። ፕሬዝዳንቱ በቅርቡ ባካሄዱት አንድ ዘመቻቸውም እንደ አውሮፓውያን የዘመን አቆጣጠር በ2001 ዓመተ ምህረት በአሜሪካ ላይ ለደረሰው የመስከረም አንዱ የአሸባሪዎች ጥቃት በዩናይት ስቴትስ ላይ ትችት ሰንዝረዋል ሲሉ ኦማርን ከሰዋል። ለዚህም መሰረት ያደረጉት ኦማር በአንድ ንግግራቸው አንዳንድ ሰዎች አንዳንድ ነገሮችን ፈጽመዋል ሲሉ በሽብር ድርጊቱ የተሳተፉትን ሰዎች መጥቀሳቸውን ነው። ይህንም በስፍራው የተሰባሰቡት ደጋፊዎቻቸው የፕሬዚዳንቱ ደጋፊዎች ወደ መጣችበት መልሳት ሲሉ መፈክር አሰምተዋል። ኦማር ሌላው ዝግብ የጫሩትም ባለፉት የካቲት ወር በትዊተር አማካኝነት ባስተላለፉት መልእክታቸው ባለጸጋ አይሁዳውያን ዩናይትድ ስቴትስ እስራኤልን አስመልክቶ በምትከተለው ፖሊሲ ላይ ከፍተኛ ተጽዕኖ ያሳድራሉ የሚል አንድምታ ያዘለ አስተያየታቸው ነው። ቆይቶም በዲሞክራትና በሪፐብሊካን ፓርቲ የምክር ቤት አባላት በተመሳሳይ ነቀፌታ ከቀረበበት በኋላ ይቅርታ ለመጠየቅ ተገደዋል። በሌላ በኩል ትራምፕ ባለፈው ሰኞ የፓኪስታኑን መሪ በዋይት ሀውስ ተቀብለው ባነጋገሩበት ወቅት በአራቱ ነጭ ያልሆኑ ሴት የዲሞክራቲክ የምክር ቤት አባላት ላይ ያዙትን ትችት ቀጥለዋል።
ለሀገራችን በጣም መጥፎዎች ናቸው ብዬ አምናለሁ። ሀገራችንን የሚጠሉ መሆን አለባቸው።
የፕሬዝዳንቱን አሳናሽና የነቀፌታ አስተያየቶች ተከትሎም ኦማር ሚኒሶታ ላይ ደማቅ አቀባበል ጠብቋቸዋል። በትላንቱም ስነ ስርዓት ኦማርን ለመደገፍ ከተገኙት ውስጥ አንዱ ኪዝር ካን ይገኙበታል። ካን ለዩናይትድ ስቴትስ ሲዋጋ ኢራቅ ላይ ልጃቸው የተገደለባቸው ፓኪስታናዊ አሜሪካዊ ናቸው። እንደ አውሮፓውያን ዘመን አቆጣጠር በ2016ቱ የዩናይትድ ስቴትሱ ፕሬዚዳንታዊ ምርጫ ወቅት ትራምፕ ያሰሟቸው የነበሩትን በጊዜው በተካሄደው የዲሞክራቶች የምርጫ ጉባኤ ላይ በሙስሊሞች ላይ የተነጣጠሩ የነቀፌታ ንግግሮች ሲተቹ ተደምጠዋል።
The world and this nation looks up to you to lead. You have been chosen.
ዓለምና ይህች አገር ለአመራሮ ወደርሶ ያያሉ። ተመርጠዋል። ጊዜው መርጦታል።
ሙስሊም በመሆናቸው ለአሸባሪዎች ወይም ለጽንፈኞች ሀዘኔታ ያላቸው አድርገው የሚያስቡ መኖራቸው ሁኔታውን በእጅጉ እንዲጠየፉ ማድረጉን ኦማር ይናገራሉ።
As Muslim legislators, we are constantly being asked to waste our time.
እንደ ሙስሊም ምክር ቤት አባል ሌሎች የማይጠየቋቸውን ጥያቄዎች በተደጋጋሚ በመጠየቅ ጊዜያችንን በከንቱ እንድናጠፋ እንደረጋለን።
ተንታኞች አብዛኞቹን ፕሬዚዳንት ትራምፕ አራቱ ነጭ ያልሆኑ ሴት የዲሞክራቲክ ፓርቲ አባላት ላይ የሚያቀርቧቸውን ትችቶች እንደ አውሮፓውያን የዘመን አቆጣጠር በ2020 በሚቀጥለው ዓመት ከሚካሄደው የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ አስቀድሞ ነጭ ደጋፊዎቻቸውን ለማነቃቃት የታለሙ የሐሰት ወይም አሳሳች አስተያየቶች ናቸው ሲሉም ይተቻሉ።
ፕሮግራማችን ይቀጥላል። የሞተር ብስክሌት እገዳ በመራዘሙ የቦረና እንዲሁም የሁለቱ ጉጂ ዞን ነዋሪዎች መናገራቸውን ይቅርታ እንደገና ነበዋል። ይህን መግለጫ ከመጀመሪያ የሞተር ብስክሌት እገዳ በመራዘሙ የቦረና እንዲሁም የሁለቱ የጉጂ ዞን ነዋሪዎች መቸገራቸውን ተናግረዋል። ነዋሪዎቹ እገዳው ወጣቶችን ሥራ አጥ ማድረጉንና በአካባቢው ኢኮኖሚ ላይም እንቅስቃሴ ጫና መፍጠሩን ተናግረዋል። የቦረና ዞን ትራንስፖርት ቢሮ ምላሽ ሰጥቷል። ገልሞ ዳዊት ዝርዝሩን ልኮልናል።
ወራት የቆየው የብስክሌት ሞተር እገዳ አሁንም በመራዘሙ መቸገራቸውን የቦረናና የምስራቅ እንዲሁም የምዕራብ ጉጂ ነዋሪዎች ተናገሩ። እገዳው በተለይ የስራው ተጠቃሚ የሆኑትን ወጣቶች የገቢ ምንጭ ማሳጣቱን፣ በአብዛኛው ተሽከርካሪ የማይደርስባቸውን የገጠር አካባቢ የሚኖሩ ነዋሪዎች ለኑሮ እንዳስቸገራቸውም ገልጸዋል። አቶ አወሉ ቱሉ በከልቻ የምስራቅ ጉጂ ዞን አዶላውዩ ወረዳ ነዋሪ ናቸው።
ደርገጌ ሶጂ ከነራት ሎባኒ ፍጃራ ቱራን ሆጀቻ ቱራን ሆጂን ኩን እርገራ ጣበቴ አስ
ይህንን ስራ ተደራጅተው ሲሰሩ የነበሩ ወጣቶች ስራው ከታገደባቸው በኋላ አንዳንዶች እየሸፈቱ ናቸው፣ ሌሎች ደግሞ ወደ ተለያዩ ወንጀሎች እየገቡ ነው። ካልተመለሰ ይህ ችግር ሊጨምር ይችላል። በተጨማሪም የአካባቢው ማህበረሰብ ሞተር ብስክሌትን እንደ አምቡላንስም ስለሚጠቀም መንግስት ይህን ለዚህ ትኩረት መስጠት አለበት ባይ ነኝ።
አቶ አወሉ አክለው ወጣቶችና የአካባቢው ነዋሪ ስለ እገዳው ቢጠይቅም መንግስት መልስ አልሰጠበትም ብለዋል። በእገዳው ከስራቸው ከቆሙ ባለብስክሌቶች አንዱ አቶ ሊበን አለኬ ናቸው። አቶ ሊበን ቦረና ዞን ተልተሌ ወረዳ ነዋሪ ሲሆኑ ስራው መቆሙ ህይወታቸውን አስቸጋሪ ማድረጉን ይናገራሉ።
በጣም ነው የጎዳኝ። በግሌ ሸጬ የምተዳደርበት ከብት የለኝም። በዚህ ሞተር ብስክሌት ነው የምኖረው። ከእገዳው በኋላ ልጆቼ የሚበሉት የላቸውም። በግሌ ተንቀሳቅሼ የማገኘው ምንም የለኝም።
አቶ ሊበን እገዳው በመጀመሪያ ለአንድ ወር ተብሎ አሁን ወደ 8 ወር መድረሱን ገልጸው የመንግስት ኃላፊዎችም ስጠየቁ በቂ መልስ አይሰጡንም ብለዋል። ነዋሪዎች ያነሱትን ችግር የቦረና ትራንስፖርት ቢሮ ተጠይቋል። የቢሮው ስራ አስኪያጅ አቶ ገልግሎ ዋሪዮ የሞተር ብስክሌት ትራንስፖርት አገልግሎት ፍቃድ በጸጥታ ችግር መታገዱን ገልጸው አሁንም ሁኔታው ሙሉ በሙሉ እስኪሻሻል ይቀጥላል ብለዋል።
ጥቅሙም ጉዳቱም እኩል ነው። የታመመ ሰው ወደ ጤና ተቋም ለመውሰድም እንደ ገቢ ምንጭነትም ይጠቀሙበታል።
ቢሆንም አደጋ በማድረስም በሕይወት ላይ ጉዳት ይደርሳል። አሽከርካሪዎች አስፈላጊ ፈቃድና ብቃት የላቸውም። ሆኖም ግን መንግሥት አበጅቶ ወደ ሥራ እንዲገቡ ይደረጋል።
አቶ ገልገሎ የሞተር ብስክሌት ግዳመች ነሳል ተብሎ ተጠይቀው ያንን ቢሮአቸው መረጃ እንደሌለው ነገር ግን የመንግሥት የጸጥታ ኃላፊዎች ሁኔታውን አጣርተው ውሳኔ ይሰጣሉ ሲሉ ተናግረዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።
ገልሞ ዳዊትን ለዘገባው እናመሰግናለን። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ22 በ25 እና በ30 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭታችን ነው። አሁን አሜሪካና ሕዝቧ ቀጣይ ዝግጅታችን ነው። በልማዱ ወደ ዩናይትድ ስቴትስ የሚፈልሱ የውጭ ሀገር ሰዎች እኔ ለፍቼ ባይሆን ልጆቼ ደህና ትምህርት ያገኙልኝ፣ ሕይወታቸው ይቀየር በሚል ተስፋ በየምግብ ቤቱ ተቀጥረው ይሠራሉ። ከቻይና የመጡ አንዲት ሴት ግን የዚያ ተቃራኒ መንገድ ነው የተከተሉት። በካንሰር ተመራማሪነት መጥተው ከዚያ በኋላ ወደ ምግብ ሥራ ገቡ ትላለች የአሜሪካ ድምጿ ኤሊዛቤት ሊ። ከቴክሳሷ ሂውስተን ከተማ የቤተ ሙከራ እውቀታቸውን ወደ ምግብ ቅመማ የቀየሩትን ሳይንቲስት ጉዞ ከቴክሳስ ሂውስተን ከተማ ታወሳናለች። ቆንጅታዬ ለዛሬ አሜሪካና ሕዝቧ አሰናድታዋለች።
ፔፐር ትዊንስ በሚባለው ሂውስተን ከተማ የሚገኝ ምግብ ቤት ከማድ ቤቱ በላተኛ የሚያጎርፍ አንዳች ምትሃት ያለ ይመስላል። ባለቤቲቱ ዩናን ያንግ ያስረዳሉ።
I think we use the fresh peppercorn from my hometown.
ከሀገር ቤት የምናስመጣው ትኩስ ቆንዶ በርበሬ ይመስለኝ።
ቆንዶ በርበሬው ቶሎ ደቡባዊ ምዕራብ ቻይና ሺሽዋን ክፍለ ሀገር አቅራቢያ ከሚገኘው ከሳቸው የትውልድ መንደር ከቾንቺንግ ሌሊቱን በአውሮፕላን ተጭኖ ሂውስተን የሚገኘው ምግብ ቤታቸው ፔፐር ትዊንስ ይደርስላቸዋል። ከዚያ ነው የሚሰራው ምግብ ማላ የሚባለውን ፋጀት የሚያደርግ ቅመም ጣዕም የሚያገኘው። ዩናን ያንግ የመጀመሪያውን የሂውስተኑ ምግብ ቤታቸውን የከፈቱት ከአራት ዓመታት በፊት ሲሆን ዛሬ በከተማዋ የተለያዩ አካባቢዎች አራት የተለያየ ቦታ ከፍተዋል። የዩናን ያንግ የሥራ ሕይወት ከተለመደው ለየት ያለ መንገድ የተከተለ ነው። የመጀመሪያ ሙያቸውና ምግብ ሥራን ምን አገናኝቶት? ያንግ የበሽታዎች ምርምር ዶክተር ናቸው። መጀመሪያ ወደ አሜሪካ የመጡትም በካንሰር ተመራማሪነት ሲሆን የመጡትም ዊስከንስን ክፍለ ግዛት የሚገኘው ማዲሰን የተባለ ትንሽ ከተማ ነበር። ታዲያ በምርምር ስራቸው የተለያዩ ቁሶችና ኬሚካሎች እየተጋለጡ ለጤና እክል መዳረጋቸው እንዳሳሰባቸው ይናገራሉ።
በየቀኑ ደም ይፈሰኝ ነበር። ሁለት ጊዜ ጸንሼ ተቋረጠብኝ። ከዚያ በኋላ በቃ ትልቅ ውሳኔ ማድረግ ነበረብኝ።
ያንግ በጤናቸው ምክንያት ተያይዞም የጽንስ አለመርጋት ችግር እንደገና እንዳይገጥማቸው ሲሉ ስራቸውን ለመቀየር ወሰኑ። ታዲያ አንድ ጊዜ ከስራ በተያያዘ ጉባኤ ላይ ለመካፈል ወደ ካሊፎርኒያ ሄደው ሳሉ ልነሳና ምግብ ቤት ልክፈት መሰለኝ የሚለው ሀሳብ እንደጫረባቸው ያስታውሳሉ። ምግብ ቤታቸውን የከፈቱት በተለምዶ የውጭ ሀገር ሰዎች እንደሚያደርጉት የራሳቸው ሀገር ሰዎች በሚበዙበት ቀበሌ አልነበረም። ወጣ ብለው የከተማቸው የሀብታሞች ቀበሌ ውስጥ ነው የከፈቱት። ሂውስተን ነዋሪው የቻይና ምግብ በሚያስገርም ሁኔታ በደንብ እያወቀው እንደሆነ ነው የሚናገሩት።
አሜሪካዊ ተገልጋዮቻችን የትኛው ትክክለኛው የቻይና ምግብ እንደሆነ በደንብ አድርገው ይለዩታል። ከብዙ የተማሩ ሰዎች ጋር ይገናኛሉ። በዓለም ዙሪያም ወደ ተለያዩ ሀገሮች ሲጓዙ የእውነቱን የቻይና ምግብ ጣዕም ያውቁታል።
አንደኛው ራቪ ቻውዳ ይባላሉ። እኚህ ሰው የቻይናን ምድር ረግጠው አያውቁም። ነገር ግን
ከብዙ ቻይናውያን ጋር ሰርቻለሁ። ስለዚህም ትክክለኛው የቻይና ምግብ የሚገኝባቸው ምግብ ቤቶች ሄጄ የመብላት እድል አጋጥሞኛል። ይሄ ግን ከሁሉም ይበልጣል።
ታዲያ በዚህ ምግብ ቤት የሚቀርበው በደንበኛ የቻይና ሙያ የተከሸነው መብል ሌላውን ተመጋቢ ብቻ ሳይሆን ቻይናውያኑንም የሚስብ ነው። ለምሳሌም ያህል ያን ጂያንግ ዩ ይህን ምግብ ቤት ያዘወትራሉ። በቅመም ባበደ ምግብ በሚታወቀው በሼሽዋን ክፍለ ግዛት ዩኒቨርሲቲ የተማሩ ናቸው። እናም ምግቡን አሸርባሸሩንና በደንብ የተሰራውን ደህና አድርገው ለይተው ያውቁታል።
I think the biggest highlight is that they can really deliver well the ma feeling. The peppercorns are very flavorful.
እንደሚመስለኝ እዚህ ትልቁ ነገር ያቺን ፋጀት የምታደርገዋን ማዋን በደንብ አድርገው መቀመሙን ይችሉበታል። ቁንዶ በርበሬው ሌላ ነው።
ታዲያ ዩንግ ያንግ የተዋጣላቸው ምግብ ቤቶች ባለቤት ብቻ ሳይሆኑ የመንቶችም እናት ናቸው። በምግብ ቤቶቻቸው ስያሜ ትዊንስ መንትዮቹ የሚለው ከዚሁ የመነጨ ነው።
ቆንጅትን እናመሰግናለን። የኢትዮጵያ ሙስሊሞች ውይይት በሎስ አንጀለስ ተከታዩ ዘገባ ነው።
እሺ። የኢትዮጵያ ሙስሊም ማህበረሰብ ጥያቄዎች የመፍትሄ አፈላላጊ ኮሚቴ ሰብሳቢ ኡስታዝ አቡበከር አህመድ በሎስ አንጀለስ ከተማ በመገኘት ከኢትዮጵያውያን ሙስሊም ማህበረሰብ አባላት ጋር አገራዊ ለውጥና የህብረተሰብ ተሳትፎ በሚል ርዕስ ውይይት አካሂደዋል። ውይይቱን የተከታተለው ሎስ አንጀለስ የሚገኘው ሪፖርተራችን ዳንኤል አርጋው ነው። ቀጣዩን ልኮልናል።
በምዕራብ ዩናይትድ ስቴትስ ካሊፎርኒያ ግዛት ሎስ አንጀለስ ከተማና አካባቢዋ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያ የሙስሊሙ ማህበረሰብ በወቅታዊ ሀገራዊ ጉዳይ ዙሪያ ሰሞኑን በሸራተን ሆቴል የመሰብሰቢያ አዳራሽ ህዝባዊ ውይይት አካሂዶ ነበረ። ቢላል የኢትዮጵያውያን ሙስሊሞች ማህበረሰብ ማዕከል በሎስ አንጀለስ አዘጋጅነት በተካሄደው ህዝባዊ ጉባኤው የተጀመረው በታዳጊ ህፃን በቅዱስ ቁርአን ጸሎት ነበረ።
عما يتساءلون عن النبأ العظيم الذي هم فيه مختلفون.
የኢትዮጵያ ሙስሊሞች የመፍትሄ አፈላላጊ ኮሚቴ ሰብሳቢ ኡስታዝ አቡበከር አህመድ በተገኙበት በዚህ የምክክር መድረክ ላይ እንዳሉት ኢትዮጵያ አሁን ያለችበት ሁኔታ እጅጉን አሳሳቢ መሆኑን ገልጸው አገሪቷ በተስፋና ስጋት ውስጥ መሆኗን አስረድተዋል።
አገሩ እንዲረጋጋ ያው በደንብ ቆም ብሎ ማሰብ ይፈልጋል። ክፍተቶችንም መልካም ነገሮችንም መሬት ላይ ያለው ነገር ከባድ ነው። አገሪቷ ታስፈራለች ያለችበት ተጨባጭ። ልክ ያው ተስፋው እንዳለ ያስፈራል። እልቂቱ፣ የእርስ በርስ ግጭቱ፣ እኔ ሁልጊዜ ኢትዮጵያውያኖች ስንባል ያ የነበረ መልካምነት ያ የነበረ ጦርነት የሚባለው በተረት የምንሰማቸው ነገሮች ሀቂቃ መሬት ላይ ሲወርዱ ግን ሲፈተሹ ባዶ ሆኖ ነው ያገኘ ናቸው። ያልተፈተሸ ማንነት ነበር የነበረ። ቆም ብሎ ማየት ይፈልጋል። ቆም ብሎ ማሰብ ይፈልጋል። ዛሬ ወንድሙ ወንድሙን የሚያሳድድበት፣ የሚገፋበት፣ የሚገልበት፣ ደም የሚያፈስበት ተጨባጭ ውስጥ ኢትዮጵያውያኖች ዛሬ እርስ በርሳቸው ነው። ወራሪ የለ ማን የለ። ይህንን ተጨባጭ በዚህ ጄኔሬሽን በዚህ ክፍለ ዘመን ውስጥ ማየት ያማ የታለ አኽላቃችን ያለን የሚባለው ስነ ምግባራችን መልካምነታችን ያ ነገር አለን የምንባለው ነገራችን የት ገባ ነው? ውስጥ አልነበረም። መፈተሽ ይፈልጋል፣ ማየት ይፈልጋል፣ በደንብ ማሰብ ይፈልጋል። ስለዚህ እነዚህ ሁሉ ነገራቶች የጋራ ድርሻ አላቸው። አሁንም እዛ እዚህ ያለው የሆነ ኃላፊነት የሚወስደው አይደለም። የሆነ መልካም ነገር ሲሰራ እኔ የሰራሁት ብለን ኃላፊነቱን ለመውሰድ ወይም ደግሞ ድሉን ለመውሰድ የሆነ ጥፋት ሲጠፋ የሆነ ቦታና የሆነ ግሩፕ ላይ ለማላከክ የምንሄደው ሂደት እንደ ሀገርም እንደ ማህበረሰብ የማይጠቅመን። ሀገር ሲወድቅ አብረን ነው የምንወድቀው፣ ሀገር ሲነሳ አብረን ነው የምንነሳው። ውርደቱም የኛ ነው፣ ድሉም የኛው። እንደዚህ አይነት ነገራቶች ላይ ነው ለማህበረሰብም ለትውልድም ለሰው ዘር ሊጠቅም የሚችል መልካም ነገርን የማሳለፍ ኃላፊነትን የመወጣት ስራ መስራት አለብን ብዬ አስባለሁ።
በዚሁ በተጠራው ህዝባዊ የውይይት መድረክ ላይ ኡስታዝ አቡበከር በንግግራቸው ማጠቃለያ ላይም እንዳሉት ለማህበረሰባዊ የጋራ ጉዳዮች ስናስብ ከእኛ ተርፈን ለብዙሀኑ መሆን እንችላለን ብሏል።
እንደዚህ አይነት እሳቢዎች ናቸው አገርንም ሊያድኑ ማህበረሰብንም ሊታደጉ ትውልድንም ሊጠብቁ ዲንንም ከፍ ሊያደርጉ የሚችሉት እነዚህ አይነት እሳቢዎች ናቸው። የጎጠኛ የቀበልዬ የሆነ ጨለምተኛ የሆነ ጥቂት ነገር አንዳንዱ የሆነ ዘር ይዞ ከኔ በላይ የለም ይላል። ዛሬ አንዱ አዲስ አበባ የኔ ናት፣ ሌላው ኦሮሚያ የኔ ናት፣ እንትና የኔ ናት እየተባባሉ ሰው በአካባቢ እየተጣላ ነው። ባላህ መሬት ስለ አዲስ አበባ የሚጨነቀው ሰው ስለ አዲስ አበባ ነዋሪዎች አይደለም፣ ስለ መሬቷ ነው እየተጨነቀ ያለው። ስለ ኦሮሚያ፣ ስለ ምናምን፣ ስለ አማራ፣ ስለ ትግራይ እየተባለ መሬቷን ጥለን ሰዎቹን ረስተናል። ሰው በድህነት በረሃብ እያለቀ ነው። እነዚህን ሰዎች እንዴት ከረሃብ እናውጣቸው፣ እንዴት አዋቂ እናርጋቸው ብሎ አይደለም ሰው እየተጨነቀ ያለው። እየተጨነቀ ያለው ለመሬት ነው። መሬት የማያየ ነው አይደለም። ወንድሞቻችንን ሶሪያን ተመልከቷቸው፣ የመኖችን ተመልከቷቸው። ለእነሱ አልሆነም። አይደለም ሊኖሩበት መቀበሪያቸው እንኳን ሳይሆን የቀረው ስንቶቹ ናቸው? ሀብት ንብረታቸውን እየጣሉ አይናቸው ላይ እያየ ፋብሪካቸው፣ ቤታቸው፣ ልጆቻቸው ስድስት ሰባት ቤተሰቦቻቸውን ጀናዛ መቅበር እንኳን ሳይችሉ ጥለው ትተዋል። ሜዳ ላይ እየጣሉ ይሄው ነው እኮ እሱን ነው እንኳን ልትኖርበት ላትቀበርበትም ትችላለህ። አንተ መሬት ግን ለሌሎች መኖር ስንችል፣ ስለ ሌሎች ማሰብ፣ ስለ ሌሎች መጨነቅ ስንጀምር ግን አይደለም እኛ የምንኖርበት መሬት ዛሬ እዚህ እኮ ከትውልድ ቀያችሁ ወጥታችሁ አገር ብላችሁ አሜሪካ ላይ ተቀምጣችሁ ዜጋ ተብላችሁ እኮ እየኖራችሁ ነው። ይሄው ነው እኮ ነው ከፍ ሲባል የተሻለ ነገር ማሰብ ሲቻል ለሌላ የሚጠቅም ነገር መስራት ይቻላል።
ለአሜሪካ ድምጽ ሬዲዮ ዳንኤል አርጋው ነኝ ከሎስ አንጀልስ ካሊፎርኒያ።
ለዘገባው እናመሰግናለን ዳንኤልን። ቀጥሎ ሴቶችና ቤተሰብ።
የ36 ዓመት ዕድሜዋ ወጣት ሰናይት ማሪዮ ለሀገሯ ወጣቶች በሰላም አብሮ መኖርን ለመስበክ የተነሳች ከአሁን ቀደም የፋሽን ሞዴል አሁን የፋሽን ጥበብ ባለሙያ ነች። የኢትዮጵያ ባህላዊ አልባሳትና ጌጣጌጥ ፋሽን ነው የማስተማሪያና የማሳወቂያ መሳሪያዋ ያደረገችው። ጣሊያን ውስጥ የምትኖረው ሰናይት ለዚሁ ዓላማዋ ዋን ፒስ ብላ የሰየመችውን ድርጅት መስረታ ትንቀሳቀሳለች። በቅርቡም በርካታ የፋሽን ጥበብ ባለሙያዎች የተሳተፉበት ትርኢት በትውልድ ከተማዋ ሶዶ ውስጥ አሳይታ ነበር። ቆንጅታየ ከሰናይት ጋር ያደረገችውን ውይይት ሁለተኛ ክፍል ይዛ ቀርባለች። ሰናይት ቀጣይ የስራ ትልሞቿን በመግለጽ ትጀምራለች።
ቀጣይ ዓላማዬ በቋሚነት ያው እንዳልኩሽ ብዙ ጊዜ የምሰራው ከወጣቶችና በተለይ ከሴቶች ጋር ነው አብሬ የምሰራው እና አጋጣሚውን ሳያገኙ ቀርቶ በቤት ውስጥ እየተቸገሩ ያሉ ወጣቶችን መርዳት ነው ትልቁ ዓላማዬ። ስለዚህ ድርጅት ተቋቁሞ የተለያዩ ቦታዎች ላይ መረዳት የሚችሉበትን መንገድ ለመፍጠር ያው በቻልኩት አቅም እየተሯሯጥኩኝ ነው ያለሁት። ስለዚህ ለሀገራችንም የገቢ ምንጭ መሆን የሚችልበት በተለይ በክፍለ ሀገር ከእግዚአብሔር ጋር አሳካለሁ ብዬ ማስበው።
መልካም ነው። ዓለም አቀፍ ሽልማቶች አንድ ድርጅት እንደውም የዶክትሬት ማዕረግ የክብር ዶክተርነትም ሰጥቶሻል። ዶክተር ሰናይት ነው የምትባዩ። እሱንና ሌሎቹን ያገኘሻቸውን እውቅናዎች በምን ስራዎችሽ እንደሆነ ግለጭልን።
የዶክትሬት ሽልማቱ የተሰጠኝ ቅርብ ጊዜ ነው። ከስቴ አፓዜሽን ከሚባል ከናይጄሪያ ድርጅት ነው የተሰጠኝ። አፍሪካን ፋሽን እና የአፍሪካን ፕሮሞት በማድረጌ ነው። ከዛ በፊት ላይ ጋና ላይ ያገኘሁት ከአርባ ሴቶች አፍሪካ ላይ ካለን ከሀገራት ውስጥ ከተመረጡ ሴቶች በአርባዎቹ ውስጥ ገብቼም በ2017 ተሸልሜ ነበረ። ከዛ በፊትም ያው የአሜሪካን ዲሲ ላይ የተሸለምኩት ህጻናትንም በመርዳት አንዳንድ አቅመ ደካሞችንም በመርዳት የተሰጠኝ አዋርድ ነው እሱ።
ምን ምን ስራዎች ነው ሰሪው? ህጻናትንና አቅመ ደካማዎችን በመርዳት
እስካሁን ድረስ ያው ፐርሰናሊ በምረዳቸው ስራዎች ነው። ትምህርት ቤት መሄድ የማይችለውን በማስተማር አቅመ ደካማ የሆነውን አንዳንድ አዛውንቶችን በመርዳት ነው። ቋሚ አድርጌ የመስራት ትልቅ እቅድ አለኝና የጀመርሻቸው ስራዎች ጥሩ ናቸው፣ ወደፊት ሂጂ የሚባል እንደሆነ ነው የምቆጥራቸው እንጂ በሰራሁት ስራ ተሸልሚያለሁ ብዬ አስቤ አላቅም። ማበረታቻዎች ናቸው ለእኔ እና በተለይ ከህጻናት ከሴቶች ጋር በተለይ የህጻናት ብዝበዛ ላይ የጉልበት ብዝበዛ ላይ ብዬ አስባለሁ።
በመከላከል
በዩኤንም የፒስ አምባሳደር ሆኜ ተመርጫለሁ አምና ላይ እና
የሰላም አምባሳደር ሆነች ተመርጫለሁ።
የሰላም አምባሳደር ሆኜ ያው ለአፍሪካ የሰላም አምባሳደር ሆኜ ተመርጫለሁ እና በዛም ያው ሰላምን መስበክ የምችልበት የምሰራቸው ስራዎች በእያንዳንዳቸው ላይ ሰላምን መስበክ እችላለሁ። ከወጣቱ ጋር ጥሩ የማግባቢያ የሶሽዮሎጂ መምህርም ስለነበርኩኝ ከሰዎች ጋር እንዴት መኖር የሚቻልበትን መንገድም ስለማስብ ስለማቅ ሰላምን ብሰብክ ያው ብዙ ሰዎች ሰላምን ይፈልጋሉ። ምንም ነገር ሊኖር የሚችለው ደግሞ ሰላምና ፍቅር ሲኖር ነው። ስለዚህ ያንን ነገር በሚሰራቸው ስራዎች በፋሽኑ ያው የተለያዩ የፋሽን ስቴጆች ላይ ይሳተፋሉኝ ከሚላን ከፓሪስ ጀምሮ እና አገሬን እያስተዋወቅኩኝ ለአገሬ ህዝቦች ሰላም መስበክ እችላለሁ የሚለው ነው። ወጣቱ ህብረተሰብም እጅግ በጣም የሚሰማ ነው። የኢትዮጵያ ህዝብ አብረን ብንሰራ ሀገራችንን ማሳደግ እንችላለን፣ ወደፊት መሄድ እንችላለን የሚለው ነው። ያው የእኔ ትልቁ ዋን ፒስ ፋሽን ነው ብራንድ የሚባለው በምሰራቸው በእያንዳንዳቸው።
ይሄንን እንግዲህ ቀደም ሲል እንዳልሽው በሀገራችን ባለው ሁኔታ የተነሳ ነው ለሰላም የሚለውን ነገር የተነሳሁበት ብለሽ ነበር እና ወጣቱን ስለ ሰላም ለማስተማር በባህል አማካይነት አሁን እንደዚህ አንቺ እንደምታደርጊው ስለ ሰላም ለመስበክ ምንድን ነው መደረግ ያለበት? ያለ ክፍተት ያልተሰራ ብለሽ የምታስቢውስ ምንድን ነው?
የማስበው ትልቁ ነገር ምንድን ነው? በአብዛኛው እኛ ሀገር የስራ አጥነት አለ። የስራ አጥነት ያለው ዲግሪ የያዘውም ማስተር የያዘውም ስራ የሌለው በአብዛኛው አለ እና የስራ አጥነት ችግር ነው ወጣቱ ህብረተሰብ ወደ ሌላ አቅጣጫ እንዲሄድ እያደረገ ያለው። ወጣቱ ወደ ጫቱ የሚሄደው ወደ ሱሱ የሚሄደው የሚሰራው ነገር ስለሌለ ነው። ስለዚህ በዚሁ አጋጣሚ ትልቅ መጠየቅ የምፈልገው ምንድን ነው? ለምሳሌ አሁን በፋሽን የጨረሱ እኔ ሶሺዮሎጂስት ሆኜ ነው ወደ ፋሽኑ የገባሁት። ጣሊያን መጥቼ ነው እንጂ ኢትዮጵያ ላይ ያለ ስለ ፋሽን የማውቀው ታሪክ የለም። ነገር ግን ወደዚህ ስመጣ እዚህ አካባቢ ላይ ጣሊያን ላይ ሶሺዮሎጂ የመጀመሪያ ዲግሪን ይዤ እዚህ አካባቢ ላይ መስራት ስላልቻልኩኝ ወዳለው እግዚአብሔር ያው ሲያድል በተለያዩ መንገዶች ይሰጥሻል። ቁመትም ስላለኝ ትንሽ ቀጠንም ስላልኩኝ ወደ ፋሽን ለምን አስገቢም ተብዬ ነው የገባሁት። ከዛ በኋላ ነው ወደ ትምህርቱም የገባሁኝና አጋጣሚውን አግኝቼ ነው። እኛ ሀገር ላይ ታለንት ያለው በጣም ብዙ ወጣት አለ። ያንን ተመጠቀም የሚችልበት ግን መንግስት የፈጠረለት ያን ያህል ነው። ስለዚህ ወጣቱ ላይ መፍረድ አንችልም። ምክንያቱም ብዙ ወላጅ ተቸግሮ አስተምሮት ብዙ ነገር ደረጃ ላይ አድርሶት መሄጃ ያጣ ስራ አጥ ሆኖ የተቀመጣለች። ስራ ሲኖርሽ መቼስ ስለ ስራሽ ነው የምታስቢው እንጂ ስለ ተንኮል አታስቢም። ኦር ባልባሌ ቦታ ላይ ስለ መዋል አይደለም የምታስቢው። ስለዚህ ሞር መንግስት መስራት ያለበት በወጣቶች ላይ ነው ብዬ ነው የማስበው። ስለዚህ አልተሰራ ነው ብዬ ምናልባት ክሪቲሳይዝ ለማድረግ ማንም አይደለሁም። ነገር ግን አስተያየት መስጠት የምችልበት መንገድ ምንድን ነው? ወጣቶች በተለያዩ ስራዎች ላይ መሳተፍ የሚችሉበት ቢደራጁ። ለወጣቱ ምንም የለውም። ከዩኒቨርሲቲ የተመረቀ ተማሪ የትም መሄድ አይችልም። ገንዘብ አውጥቶ የራሴን ነገር ከፍቼ ልስራ ቢል ስለሌለው ተመልሶ እንዴ እናት አባቱን ላለማስቸገር እያለ በየመንገዱ እንትን የሚል አለ። ወጣቱ ነው አገርን የሚገነባውም አገርን ማደፍረስ የሚችለውም። ስለዚህ ወጣቱ ላይ በጣም መስራት ይጠበቅብናል ብዬ ነው ተስፋ ማድረግ። መዝናናት የሚችልበት መንገድ እንኳን እኮ የለም። አሁን ዩሮፕ ላይ እኛ ስለምንኖር ኢትዮጵያን ከዩሮፕ ጋር እናነጻጽራለን አይደለም። ነገር ግን ኢትዮጵያ ዩሮፕ መሆን የማትችልበት መንገድ የለም። እንደኔ አብረን ከሰራን ከዩሮፕ መብለጥ እንችላለን፣ ከዓለም ካሉ መንግስታት መብለጥ እንችላለን የሚል ነው። ከትምህርት ቤት ተመርቆ ሲሄድ ብቻ ተመርቀሃል ኮንግራጁሌሽን ብለን አንሸኘው። ተመርቆ ሄዶ የሚገባበትን መንገድ እንፍጠርለት። ይህን ነገር ነው ማለት የምፈልገው።
አድማጮች፣ ፕሮግራማችን ከማጠቃለላችንና ከመሰናበታችን በፊት አጠር አጠር ያሉ ዜና ላሰማ። የሲዳማ አርነት ንቅናቄ ሲአን ምሽቱን ባወጣው መግለጫ በአገሪቱም ሆነ በክልል የተጀመረው የለውጥ እንቅስቃሴ እየጎለበተ መሄዱን ጠቅሶ በተቃራኒው ግን የለውጥ ተጻራሪዎችና ሂደቱንም በአግባቡ ያልተረዱ ያላቸው ሁከትና ብጥብጥ በክልሉ እያስነሱ መሆኑን አመልክቷል። ለሕገ መንግስታዊ የክልል የመደራጀት መብት የሚመለከታቸው የመንግስት ባለስልጣናት በተሰጠው የጊዜ ገደብ ምላሽ ባለማቅረባቸው በንጥልጥል ቀርቷል። በጊዜው መልስ ያለመሰጠቱንም የፖለቲካ ሴራ ብሎታል ሲአን። አባሎቻችንና ደጋፊዎቻችን ታፍሰው ታሰሩብን ሲል አብን አቤቱታ አሰማ። 28 እንደሚሆኑ አብን ያሳወቃቸው አባላትና ደጋፊዎቹ የታሰሩት የመሪዎቻቸውን ጉዳይ ለመከታተል አዲስ አበባ አራዳ ምድብ ችሎት ተገኝተው በነበረ ጊዜ መሆኑን ገልጧል። ለማጠቃለያ እንዲረዳን ለመሰናበቻ የጸጋዬን እስቲ አልምዱኝን እያሰማን ነው። ሰለሞን፣ ትንሽ መረጃ አለህ? በምንዛሪ በአየር ሁኔታ ወዘተረፈ
አጠር አጠር አድርጌ ለማቅረብ ያህል ዛሬ 1 ዶላር 29 ብር ከ01 ሳንቲም ነው። ነገ አዲስ አበባ ዝናባማ ትሆናለች። ከፍተኛ ሙቀቷ 24 ዝቅተኛው 13 ዲግሪ ሴልሺየስ ነው። በነገራችን ላይ አፖሎ 11 ጨረቃ ላይ ሰነባብታ የተመለሰችበት ቀን ነው ዛሬ። ምድር ላይ ያረፈችበት ቀን ነው። ክቡራትና ክቡራን አድማጮች፣ በምሽቱ ፕሮዲውሰር ብራን ኃይሉ፣ እንዲሁም በዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው፣ በዋና አዘጋጇ ትዝታ በላቸውና በመላ ባልደረቦቻችን ስም የምንሰናበታችሁ ስናስተናግዳችሁ የቆየ ነው ሰሎሞን አባተና
አዲሱ አበበ ነን። ከእኛ በኋላ የሚቀርበው የትግርኛ ስርጭት ቦታውን ይረከባል።
አብራችሁን ስለቆያችሁ እናመሰግናለን። ከጸጋዬ እሸቱ ጋር እስቲ አልምድን ጋር እንተዋችሁ። አሁን በእኛ በኩል
ደህና ደር
Let's go.